ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬው ምሽት ፕሮግራማችን ኢትዮ ቴሌኮም በሞባይልና በኢንተርኔት አገልግሎቶች ላይ ከ40% በላይ ቅናሽ ማድረጉን አስታወቀ።
በጥቅል አገልግሎቶች ላይ እነዚህ ዕለታዊ፣ ሳምንታዊ እና ደግሞ ወርሃዊ በሚባሉት ላይም እንደዚሁ የተደረገ ቅናሽ አለ።
የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ ናቸው። ዘገባ አለን።
በሌላ ዘገባ ደግሞ 5 አባላት ያሉት አንድ የዩናይትድ ስቴትስ ምክር አባላት ቡድን ዛሬ በወቅቱ የፖለቲካ ሁኔታ፣ በሀገሪቱ የሰብአዊ መብቶች አያያዝና በዲሞክራሲ ላይ ያተኮረ ጉብኝት ለማድረግ ኢትዮጵያ ገብቷል።
አዲስ አበባ በምንቆይበት ወቅት በእርግጥ ከጠቅላይ ሚኒስትሩ፣ ከውጭ ጉዳይ ሚኒስትሩና ከበርካታ ሌሎች ባለሥልጣናት ጋር እንገናኛለን። ከዚህ ቀደምም የጀመርነው ጥረት አካል ነው።
የዩናይትድ ስቴትስ ምክር ቤት አባል ክሪስ ስሚዝ ናቸው። ይዘናቸዋል። በሌላ ዘገባ ደግሞ የአሸንዳ ሻደይና አሸንድዬ በዓል እየተከበረ ይገኛል። ለመሆኑ የአሸንዳ ልጅ የምትባል እንዴት ያለች ነች?
የራስ መተማመን አላት። የአሸንዳ ልጅ ኮንፊደንት ናት ማለት ነው። ምክንያቱ የአሸንዳ በዓል የሴቶች ነጻነት፣ የሴቶች ዴሞክራሲ የምናይበትና የሚሰውኩበት ጊዜም ስለሆነ ሴቶች በራሳቸው ተማምነው ክብረ ንጽህናቸውን ጠብቀው ማለት ነው።
ባለሙያዎችን ያካተተ ዘገባ አለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ከጋቢና ቪኦኤ ጋቢና ቪኦኤ የአዲሱ ትውልድ ድምጽ ዜና እናስቀድም።
አጠር ላሉት የምሽቱ ዜናዎች ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በቀድሞ የምርጫ ዘመቻ ስራ አስኪያጃቸው ፖል ማናፎርት በተመሰረተባቸው ከባድ ወንጀል ክስ ትላንት ማክሰኞ የተሰጠው ለበርካታ እስራት ሊያሳስር የሚችል የጥፋተኝነት ብይን እንዳሳዘናቸው የተናገሩ ነው። ፕሬዚዳንቱ ዌስት ቨርጂኒያ ቻርልስተን ከተማ አውሮፕላን ማረፊያ ውስጥ ለጋዜጠኞች በሰጡት ቃል የተደረገው ነገር በጣም ያሳዝናል፣ በጣም ነው ያዘንኩት ብለዋል። ፖል ማናፎርትን ከህዝብ የተመረጠው ብይን ሰጪ ችሎት ከተመሰረቱባቸው ክሶች በስምንቱ ጥፋተኛ ሲሉ በይኗል። ዋሽንግተን አቅራቢያ ቨርጂኒያ አሌክሳንድሪያ ከተማ ያስቻሉት ከህዝብ የተመረጡት ዳኞች ችሎት አባላት 4 ቀን ሙሉ ሲነጋገሩ ቆይተው በአስሩ ክሶች ተስማምተው ሊበይኑ አልቻሉም። ለፕሬዚዳንት ትራምፕ ከዚህኛው ይልቅ አስጊ ይሆናል የተባለው ግን የረጅም ጊዜ የግል ጠበቃቸው ማይክል ኮሆን በቀረቡባቸው በርካታ ክሶች ወንጀል ፈጽሜያለሁ ብለው በትናንትናው ዕለት ለፍርድ ቤት ቃል መስጠታቸው ነው።
በሌላ ዜና የዩናይትድ ስቴትስ የመወሰኛ ምክር ቤት አባል ኤልዛቤት ዋረን በመንግስት ባለስልጣናት የሚፈጸም ሙስናን ለመዋጋት የሚረዱ የማስተካከያ እርምጃዎች የያዘ እቅድ አቅርበዋል። በመጨረሻም የዚምባብዌ ህገ መንግስታዊ ፍርድ ቤት ባለፈው ወር የተካሄደውን ፕሬዝዳንታዊ ምርጫ ውጤቶች በሚመለከት ከተቃዋሚዎች የቀረበውን ክስ ዛሬ ረቡዕ ማድመጥ ጀምሯል። የዚምባብዌ የምርጫ ኮሚሽን በቅርቡ የተካሄደውን ምርጫ ፕሬዝዳንቱ ኤመርሰን ምናንጋጓን እና ገዢ ፓርቲያቸውን ለመጥቀም ብሎ አጭበርብሯል ሲል የዲሞክራሲያዊ ለውጥ ንቅናቄ ፓርቲን ከሷል። ይፋ በተደረጉት የምርጫው ውጤቶች መሰረት ምናንጋጓ 51% ድምጽ አግኝተው 44% ድምጽ ያገኙት የተቃዋሚ ኤምዲሲ እጩውን ኔልሰን ቻሚሳን አሸንፈዋቸዋል። ኤምዲሲ አስመራጭ ኮሚሽኑን ለፕሬዝዳንት ምናንጋጓ የተሰጠውን ድምጽ ድምር አግዝፎ አቅርቧል። በአንዳንድ የድምጽ መስጫ ጣቢያዎች የተቆጠረው ድምጽ ደግሞ ከተመዘገቡት መራጮች በላይ ነው ሲል ወንጅሏል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
ወደ መጀመሪያው ዘገባችን ነው የምናልፈው። ኢትዮ ቴሌኮም በሞባይል እና በኢንተርኔት አገልግሎቶች ላይ ከ40 በመቶ ቅናሽ ማድረጉን አስታወቀ። በቅርቡ ወጥቶ የነበረው የስልክ ቀፎ ማስመዝገብ ግዴታም ተነስተዋል ብሏል። የኔትወርክ ሽፋንና የጥራት ችግር ያለባቸው አካባቢዎች ተለይተው ማስተካከያ እንደሚደረግባቸውም ስለለውጡ ለአሜሪካ ድምጽ ያብራሩት የኢትዮ ቴሌኮም የኮርፖሬት ኮሙኒኬሽንስ ስራ አስኪያጅ አቶ አብዱራሂም አህመድ ናቸው። ጽዮን ግርማ ዝርዝር አላት።
የኢትዮ ቴሌኮም የኮርፖሬት ኮሙኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ በሞባይልና በኢንተርኔት አገልግሎቶች ላይ የተደረገው ቅናሽ ከነገ ጀምሮ ተግባራዊ እንደሚደረግ ገልጸው ስለ ቅናሹ ለአሜሪካ ድምጽ ማብራሪያ ሰጥተዋል።
የአገልግሎት ታሪፍ ቅናሽ ስንል አገልግሎት አጠቃቀም ላይ የተደረገ ቅናሽ ማለት ነው። ይሄ እንግዲህ በሞባይል አገልግሎት እና በኢንተርኔት አገልግሎቶች ላይ ነው። የሞባይል አገልግሎት ስንል ሞባይል ሰው እንደተጠቀመ የሚከፍለው ከዛ ደግሞ በጥቅል በፓኬጅ መልክ የነበሩ አገልግሎቶች በጥቅል ስንል ዕለታዊ፣ ሳምንታዊ፣ ወርሃዊ አገልግሎቶች የሞባይል ስልክ አገልግሎት ማለት ነው። ከዛ ደግሞ በሞባይል ኢንተርኔት የሚጠቀሙ ደንበኞችም የሚከፍሉት ዋጋ ላይ የተደረገ ይህም ራሱ አንዴ ሲጠቀሙ የሚከፍሉት እና ደግሞ በጥቅል ሲከፍሉት የሚከፍሉት እዛም ላይ የተደረገ ቅናሽ ነው። ሌላው ደግሞ ከዚህ አጭር መልእክት አገልግሎት ኤስኤምኤስ አገልግሎትም ላይ የተደረገ ቅናሽ አለ። ከዛ ደግሞ ከሞባይል ውጭ ደግሞ በፊክስድ በመደበኛው የብሮድባንድ ታሪፍ ላይ የተደረገ ቅናሽ ነው። ከዛ ደግሞ ባለፈ ትላልቅ አገልግሎት ስለሚጠቀሙ ፕሪሚየም አገልግሎት ስለሚጠቀሙ ለእነዚህ ሁሉ ይህንን ያካተተ ቅናሽ ነው።
አቶ አብዱራሂም ቅናሹ በገንዘብ ምን እንደሚመስል በዝርዝር አስረድተዋል። ለምሳሌም የስልክ የኢንተርኔት አገልግሎት የ45 በመቶ ቅናሽ ተደርጎለታል። ከዚህ በፊት በደቂቃ 83 ሳንቲም የነበረው 50 ሳንቲም ዝቅ እንዲል ተደርጓል ብለዋል። እንደዚሁም ደግሞ ከዚህ በፊት የጽሁፍ መልእክት ለመላክ ይደረግ የነበረው ጭማሪ ላይ 35 ሳንቲም የነበረው 43 በመቶ ቅናሽ ተደርጎ 35 ሳንቲም የነበረው 43 በመቶ ቅናሽ ተደርጎለታል ብለዋል። በተጨማሪም በሜጋባይት ወደ 23 ሳንቲም ዝቅ እንዲደረግ ሆኗል ብለዋል። በቅርቡ ብዙ ቅሬታዎችን ቀስቅሶ የነበረው የስልክ አገልግሎት መጠቀሚያ ቀፎ መመዝገብ አለበት የሚለው መመሪያ በተመለከተም አቶ አብዱራሂም እሱ እንዲቀር ተደርጓል አሉ።
ከዚህ ቀደም ደንበኞች ቀፎ ማስመዝገብ ይጠበቅባቸው የነበረው ነው። እሱ ካሁን በኋላ ማስመዝገብ አይጠበቅባቸውም። ነገር ግን ደረጃውን የጠበቀ IMEI የሚባል ኢሚ ነምበር ያለው ደረጃውን የጠበቀ ስልክ ሊሆን ይገባዋል።
ከአንድ ዓመት በፊት በኢትዮጵያ የኢንተርኔት ተጠቃሚዎች አገልግሎቱን ለማግኘት የሚያወጡት ወጪ በጣም ውድ መሆኑን ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት ማለትም አሊያንስ ፎር አፎርደብል ኢንተርኔት የተባለ ዓለም አቀፍ ድርጅት ጥናት ማውጣቱን ዘግበን ነበር። በወቅቱ ተቋሙ ዝቅተኛና መካከለኛ ገቢ ያላቸው ሀገራትን ባወዳደረበት ጥናቱ ከ58 ሀገራት ኢትዮጵያ 55ኛ ደረጃ ላይ አስቀምጧት ነበር። የድርጅቱ ከፍተኛ አጥኚዎች ቡድን ኃላፊ ዶናራሽ ታኩር ለአሜሪካ ድምጽ ሲናገሩም አንድ ሰው 1 ጂቢ የኢንተርኔት አገልግሎት ለማግኘት ከገቢው ከ2% በላይ ማውጣት እንደሌለበት ገልጸው በኢትዮጵያ የኢንተርኔት ተጠቃሚ ለመሆን ከወራዊ ገቢ ላይ 20% ወጪ ማድረግ ያስፈልጋል ብለውም ነበር። የኢትዮ ቴሌኮም የኮርፖሬት ኮሙኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ በበኩላቸው በወቅቱ ከአሜሪካ ድምጽ ተጠይቀው ይህንን ጥናት በማስመልከት ጥያቄ አቅርቤላቸው ነበር። ጥናቱ ትክክለኛ መረጃ የያዘ አይደለም ሲሉም መከራከሪያ አቅርበው ነበር። አቶ አብዱራሂምን ዛሬ ሳልኳቸው
አሁን ይሄ ቅናሽ የተደረገው በምን ምክንያት ነው? ውድነቷ ታምኖበት ነው ወይስ ምን ምንድን ነው ምክንያቱ?
ታሪፍ እንግዲህ ዳይናሚክ ነው። ዳይናሚክ ነው ሲባል በየጊዜው ኢቫሉዌት እየተደረገ ትራፊኩ፣ ተጠቃሚው፣ እነዚህ ደግሞ ብዙ ሜዥርመንቶች አሉ እዛ ላይ
ብዙ መለኪያዎች
የሚታዩ ታሪፍን ለማስተካከል እና ታሪፍ በአንድ ጊዜ ተደርጎ የሚቆም ነገርም አይደለም፣ ተለዋዋጭም ነው። በነገራችን ላይ የእኛ የተሻለ ነው የሚባል አይደለም። ከዚህ ቀደም እንደዛም አላልኩ። የኢንተርኔት ታሪፍ አሁን በታሪፍ አንጻር ስናይ በየጊዜው ታሪፍ ይመዘናል። በተለይ ደግሞ ይህንን የሚመዝኑ ታዋቂና እውቅና ያላቸው ተቋማት አሉ። ከነሱ ጋር ነው። በነገራችን ላይ የተለያዩ እንደዚህ ተቋም ነን ብለው ይህንን የሚለኩ አሉ። ማለት መለኪያው ነው ችግሩ። እና እዛ ላይ የተለያየ መረጃ ይኖራል። ነገር ግን ዋናው በዓለም አቀፍ ደረጃ ይህንን ታሪፍ ለመመዘን እውቅናና መብቱ ሳይሆን እውቅና ያላቸው ተቋማት ናቸው። እና
ስለዚህ ተለክቶ ውድ ነው ተብሎ ነው የተቀነሰው? በየትኛውም እንግዲህ የትኛውም ተቋም ይሁን ተለክቶ ውድ ነው ተብሎ ነው የተቀነሰው ወይስ በምን ምክንያት ነው የተቀነሰው?
አዎ እንግዲህ ያው ታሪፍ አላሰበችም እኮ። ታሪፍ ሲቀነስ በዋነኛነት ፓራሜተርስ አሉ። ከኛ አንጻር አሁን የተደረገው ቅናሽ ከደንበኞች የመክፈል አቅም አንጻር ከዛ ጋር ነው የሚታየው እና የሚለካው። እና አሁን የእኛን ደረጃ ብናይ ከዚህ ቀደምም የገለጽኩልሽ በእኛ በኢንተርኔትና ዳታ በመካከለኛ ደረጃ ከሚባሉ ነበርን። በሞባይል በቮይስ በድምፅ ደግሞ የተሻሉ ከሚባሉ ነበርን ነው። አሁን ባለን ደረጃ ይህን ሬቲንግ ብናይ ለምሳሌ በአንድ ጂቢ ይህን የአይሲቲ አፍሪካ የሚባለው ተቋም ነው የሚያወጣው። ለነገሩ የ2017 ዳታ ነው። እሱን ነው ይዘን የምናየው። አሁን ግን ካለው ደረጃ ጋር ስናነጻጽረው አሁን ያለንበት ደረጃ በአንድ ጂቢ 11ኛ ነን ከ20 ሀገሮች በዚህ በአይሲቲ አፍሪካ በሚቀመጠው ደረጃ ማለት ነው። ይሄ ከ27 ከዚህ ቀደም ከነበር ነው 2017 ላይ 27ኛ ደረጃ ከነበር ነው ማለት ነው። በሞባይል አገልግሎት በድምፅ ማለት ነው አሁን ባለው መረጃ አሁን አራተኛው ቺፐስት የሚባለው አራተኛው ርካሽ ከሀያ ሀገሮች ካለው ማለት ነው። እና በኤስኤምኤስ ደግሞ ሁለተኛ ነው ከ2017 ከነበርንበት ሰባተኛ ማለት ነው። አሁን ይሄ ሬቲንጉ ፓራሜትሮች አሉ የተለያዩ የተቀመጡ። ነገር ግን ኢንተርኔት የሚለካው በአንድ ጂቢ በሚያስከፍለው በአንድ ሜጋቢት በሚያስከፍለው ድምፅ ደግሞ ለምሳሌ የሞባይል አገልግሎት ድምፅ እንደዚሁ ደግሞ በሰላሳ ደቂቃ በሚያስከፍለው በኤስኤምኤስ ደግሞ በመቶ ኤስኤምኤስ በሚያስከፍለው በዚህ ይሄ እውቅና የተሰጠው ተቋም በዚህ ደረጃ ነው የሚለካቸው።
አቶ አብዱራሂም መከራከሪያውን አቀረቡ እንጂ አሁንም ኢንተርኔት ለምን እንደቀነሰ አላብራሩም። ዋናው የኢንተርኔት መቀነሱ የስልክ አገልግሎት ዋጋም መቀነሱን ነው ብያቸው ነበር። አያይዤም ከተገኙ አይቀር ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በቅርቡ በኢትዮ ቴሌኮም ውስጥ ለውጦች መኖራቸውን፣ ከኃላፊነት የተነሱ ሰዎች ስለመኖራቸውና ተያያዥ ጉዳዮች መረጃን ለማግኘት አቶ አብዱራሂምን ጠይቄያቸው ነበር።
እነዚህ ነገሮች በሌላ ጊዜ ብንመልሳቸው በአጀንዳው ላይ አሁን በዛሬው አጀንዳው ላይ ብናተኩር።
አዎ ያው የተያያዘ ጉዳይ ስለሆነ ነው የኢትዮ ቴሌኮም ጉዳይ አብረን እንድናነሳቸው ብዬ ነው።
ግን በሌላ ጊዜ ደውለሽ ቅድም እንዳልኩሽ ነው አሁን ገና እየወጣን ነው እና
አቶ አብዱራሂም ጋር በድጋሚ ደውለን እነዚህን መረጃዎች ለማግኘት ጥረት እናደርጋለን። የቅናሹን ዝርዝር በተመለከተ በድርጅቱ ድረገጽ ላይ መስፈሩን ተናግረዋል አቶ አብዱራሂም። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። አምስት አባላት ያሉት አንድ የዩናይትድ ስቴትስ ምክር ቤት አባላት ቡድን ዛሬ በወቅቱ የፖለቲካ ሁኔታ፣ በሀገሪቱ የሰብአዊ መብቶች አያያዝና በዴሞክራሲ ላይ ያተኮረ ጉብኝት ለማድረግ ኢትዮጵያ ገብቷል። በኢትዮጵያ የሰብአዊ መብቶች እንዲከበሩ የሚጠይቀውን ኤችአር 128 የተባለውን የዩናይትድ ስቴትስ ረቂቅ ሕግ ያዘጋጁት የምክር ቤቱ አባል ክሪስ ስሚዝ አንደኛው የልዑካን ቡድን አባል ናቸው። ይህንን ዜና አስመልክቶ ትላንት ዝግጅት ክፍላችን አንድ ዘገባ ማስተላለፉ ይታወሳል። የልዑካን ቡድኑ ወደ አዲስ አበባ ከመነሳቱ አስቀድሞ ሳሌም ሰለሞን ኮንግረስማን ክሪስ ስሚዝን አነጋግራቸዋለች። ትዝታ በላቸው ይዘዋለች።
ሳሌም ሰለሞን ለዩናይትድ ስቴትስ የተወካዮች ምክር ቤት አባል ክሪስ ስሚዝ አስቀድማ ያቀረበችው ጥያቄ ከዚህ ወደ ኢትዮጵያ ከምታደርጉት ጉዞ ምን ማስፈጸም እንችላለን ብላችሁ ተስፋ ታደርጋላችሁ የሚል ነበር።
We've been working and I've been working as chairman of the Africa Committee for many, many years. In 2005, when Melis, unfortunately...
ተሩት ያቄ ነው ስንሰራ ነበር። እኔም በጣም ለብዙ አመታት በዩናይትድ ስቴትስ ተወካዮች ምክር ቤት የአፍሪካ ጉዳዮች ኮሚቴ ሊቀመንበር ሆኜ ሰርቻለሁ። እንደ አውሮፓውያን ዘመን አቆጣጠር በ2005 ዓመተ ምህረት የኢትዮጵያን የተጭበረበረ ምርጫ ተከትሎ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ በርካታ ሰዎችን ከገደለ በኋላ እዚያው ድረስ ሄጄ አግኝቼዋለሁ። በዚያ አጋጣሚም የሰብአዊ መብቶችን እንዲያከብር፣ እስረኞችን እንዲፈታና በዜጎች ላይ ሲያካሂድ የነበረውን ሽብር እንዲያቆም ጠይቄዋለሁ። ወደ ዩናይትድ ስቴትስ እንደተመለስኩም የኢትዮጵያ የሰብአዊ መብቶች የተባለ የሕግ ረቂቅ አቀረብኩኝ። ሕጉ ራሱን መለስን ጨምሮ ሌሎችም ያን በመሰለ እንቅስቃሴ በመሳተፋቸው ተጠያቂ የሚያደርግ ነው። ኢትዮጵያ ውስጥ የሰብአዊ መብቶች እንዲከበሩ ስንጠይቅ ረጅም ጊዜ አለን። አሁን ግን በጠቅላይ ሚኒስትሩ አብይ አህመድ እየተወሰዱ ያሉ አንዳንድ እርምጃዎች ሊታገዙና ሊበረታቱ የሚችሉ ይመስለኛል። ሁላችንም ሁኔታዎችን በጥንቃቄና በአዎንታዊ መልኩ እየተከታተልን ነው። ሐቀኛ ሽግግር ሊሆን ይችላል ብለን እናምናለን። አሁን በዚያች አገር ውስጥ እየታየ ያለው ሁኔታ ከዚህ ቀደም በጣም ለረጅም ዓመታት ታይቶ የማይታወቅ ነው።
አዲስ አበባ ስትደርሱ ከመንግስቱ ባለስልጣናት እነማንን ታገኛላችሁ? በምን ነጥቦችስ ላይ ትወያያላችሁ? ሳሌም ለኮንግረስማን ክርስመስ አስከትላ ያቀረበችው ጥያቄ ነው።
Sure, we'll be meeting with the Prime Minister, the Foreign Minister, and many others while we're in Addis Ababa.
አዲስ አበባ በምንቆይበት ወቅት በርግጥ ከጠቅላይ ሚኒስትሩ፣ ከውጭ ጉዳይ ሚኒስትሩና ከበርካታ ሌሎች ባለስልጣናት ጋር እንገናኛለን። ከዚህ ቀደምም የጀመርነው ጥረት አካል ነው። እኔ በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ኮሚቴ ሊቀመንበርነቴ እንዲሁም ሌሎቹ የኮሚቴ አባላት በአስርታት ለሚቆጠሩ ዓመታት በኢትዮጵያ ሰላምና እርቅ እንዲመጣና የሰብአዊ መብቶች እንዲከበሩ ሰርተናል። እንደ አውሮፓውያን ዘመን አቆጣጠር በ2005 ዓመተ ምህረት ኢትዮጵያ በሄድኩበት ጊዜ ከጠቅላይ ሚኒስትር መለስ ዜናዊ ጋር ለሁለት ሰዓት ግድም ተከራክረናል። ምክንያቱም ያኔ ምርጫውን ተከትሎ ብዙዎች ተይዘው ታስረዋል፣ እንግልት ደርሶባቸዋል። በመሆኑም ወደ ሀገሬ ከተመለስኩኝ በኋላ እኛ የምንሰጠውን እርዳታ ውሱን በማድረግ ላይ ያተኮረ ማዕቀብ መጣል የሚያስችል ረቂቅ ሕግ አቀረብኩኝ። የኢትዮጵያ ሕዝብ የተሻለ ኑሮና የተሻለ መንግሥት ስለሚያስፈልገው ነው ያንን የሰብአዊ መብቶች ረቂቅ ሕግ ያስተዋወቅ ነው። አሁን ቅርብ ጊዜ ባለፈው ሐምሌ ወር HR 128ን አቅርቤያለሁ። አሁን ያለው መንግሥት ለምሳሌ ሁሉንም የፖለቲካ እስረኞችን መፍታትን ጨምሮ ትክክለኛውን አቅጣጫ መያዙን ለማረጋገጥ እንፈልጋለን። አንድ ሰው የሁከት ተግባር ከፈጸመ ሌላ ነገር ነው። ነገር ግን ለለውጥ የሚጮህ ከሆነ ሰላማዊ ትግል ነው። እናም ያ ሰው ተይዞ ከሲኦል ወደማይለይ እስር ቤት ሊወረወር አይገባም። ስለ ተጨናነቁና የጤና ጠንቅ ስለሆኑ እስር ቤቶች ነው የማወራው። አሁን ለማድረግ እየሞከርን ያለነው ለዚህም በጥንቃቄ አዎንታዊ አመለካከት አለኝ። አዲሱ ጠቅላይ ሚኒስትር ይህን ጥረት ለማሳካት ሐቀኛ ይመስሉኛል። በምድር ላይ ያለውን ሁኔታ ይበልጥ ከተገነዘብን በኋላ በመጪው መስከረም ሌላ ስብሰባ እናደርጋለን። ያኔም በርግጥ ከምን ላይ እንደምንገኝ እንረዳለን። የልዑካን ቡድኑ አባላት ካረን ባስ፣ ጂም ሴንሰንብረነር እና እኔ ከዚህ ጉዞ ምን ውጤት እንዳገኘን እንገመግማለን።
እንደምታውቁት ኢትዮጵያ ውስጥ ባለፉት ቅርብ ወራት ብዙ ለውጦች ተካሂደዋል። በጠቅላይ ሚኒስትር አብይ አህመድ እየተወሰዱ ያሉትን ለውጦች ፍጥነት በተመለከተ ምን አስተያየት አሉት? ለውጦቹስ ዘለቄታ ይኖራቸዋል? ብላም ሳሌም ጥያቄ አቀርባለች።
የፖለቲካው ፍላጎት እስካለ ድረስ ለውጦቹ ዘለቄታ ይኖራቸዋል ብዬ አምናለሁ። በሁሉም ግንባር ትብብር ያስፈልጋል። በደል ተፈጽሞብናል ብለው በስደት የቆዩ የዳያስፖራው አካል የሆኑ ተቃዋሚዎች አሁን ወደ ሀገራቸው ተመልሰው በጠረጴዛው ዙሪያ ወንበር ይኖራቸዋል። ፓርላማው ደግሞ በጣም በመተባበር ከጠቅላይ ሚኒስትሩ ጋር መስራት ያለበት ይመስለኛል። የጸረ ሽብር ሕጉ ሊሰረዝ የሚገባውም ይመስለኛል፣ ሌላ ችግር ፈጣሪ ነውና። መንግሥታዊ ያልሆኑ ድርጅቶችን ለማግለል ሲባል የወጡ ሕጎችም እንዲሁ መሰረዝ ይኖርባቸዋል። ከጠቅላይ ሚኒስትሩ ጋር በእነዚህ አሳሳቢ ጉዳዮች ዙሪያ ተነጋግረን የችግሩ መፍትሄ አካል መሆን እንሻለን። ከኢትዮጵያውያን ጋር ዳግም ወዳጆች መሆን እንፈልጋለን። የኢትዮጵያ ሕዝብ ትልቅ ሕዝብ ነው፣ ታሪካዊ ነው። የተሻለ መንግስት ማግኘት ይገባዋል። ይሄ ሕዝብ በተለይ በመለስ ዜናዊ ጊዜና ከዚያም በፊት ለረጅም ዓመታት ጥሩ መንግስት አላየም። ምናልባት አሁን ያገኛል የሚል ተስፋ አለን።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጨረሻው ዝግጅታችን ነው የምናልፈው። የአሸንዳ ሻደይና አሸንድዬ በዓል በትግራይና በአማራ ክልል እየተከበረ ይገኛል። በትግራይ በመቀሌና በአብያዲ ከዛሬ ጀምሮ ለሶስት ቀናት እየተከበረ ነው ብሎናል ዘጋቢያችን ከስፍራው። በአማራ ክልል ደግሞ በሰቆጣ በዋግምራና በተለያዩ ወረዳዎች እየተከበረ መሆኑ ታውቋል። የክልሉ መንግስት ዘንድሮ በባህር ዳር ከተማ በድምቀት እንደሚከበር አስታውቋል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድም ይህንን በዓል አስመልክተው መልእክታቸውን አስተላልፈዋል። በመቀሌ የሚገኘው ዘጋቢያችን የአሸንዳ ልጅ የምትባል እንዴት ያለች ነች የሚል ጥያቄን አንስቶ የአሸንዳ ልጅ ያላገባች ሴት በባህላዊ ማስዋቢያ ተጠቅማ በነጻነት የምትጫወትበት ነው ይላሉ በትግራይ ባህል ማህበር ከ45 ዓመታት በላይ የሰሩ ወይዘሮ ከበዱ ገብረኪዳን ብሏል። በአሸንዳ በዓል ብዙ ጥናቶች ያካሄዱ የመቀሌ ዩኒቨርሲቲ የኢትዮጵያ ጥናታዊ ጽሁፎችና ብራና ማዕከል አስተባባሪ ዶክተር ሀጎስ አብርሃ በበኩላቸው ለድምቀቱ ሲባል ያገቡም ያላገቡም ሴቶች ቢያከብሩት የሚመረጥ ነው ብለዋል። የ2010 የአሸንዳ በዓል ምክንያት በማድረግም በመቀሌ ከተማ ራሄል አርት ጋለሪ ተብሎ በሚታወቀው ቦታ ምርጥ የአሸንዳ ልጅ ውድድር ተካሂዷል። ሙልጌታ አጽብሃ የአሸንዳ ልጅ የምትባል እንዴት ያለች ነች በሚለው ዝግጅቱ ተከታዩን አሰናድቷል።
የአሸንዳ በዓል ልጃገረዶች የሚደምቁበት ባህላዊ በዓል። ይህ በዓል በትግራይ ክልል በተለያዩ ቦታዎች አሸንዳ ማርያ አይነዋሪ በመባልም የሚከበር ባህላዊ ውብ በዓል ነው። የአሸንዳ በዓል የሚደምቁትና የሚያከብሩት ሴቶች ሲሆኑ የአሸንዳ ልጅ ወይም ጓል አሸንዳ የምትባል ልጅ ምን የምትመስልና እንዴት ያለች ነች? ዶክተር ሀጎስ አብርሃም በመቀሌ ዩኒቨርሲቲ የኢትዮጵያ ጥንታዊ ጽሁፎችና ብራና ማዕከል አስተባባሪ ናቸው። በአሸንዳ በዓልም የተለያዩ ጥናቶችንም አካሂዷል።
እንግዲህ የአሸንዳ ልጅ ብለን የምንጠራት በአሸንዳ በዓል የሚያስፈልጉ ነገሮችን በሙሉ መልካቸው ሳይቀየር አገር በቀል የሆኑ ነገሮችን ይዛ የምትቀርብ ነች ማለት ነው። ምን ማለት ነው? ይህንን አለባበሷ አገር ውስጥ የሚመረት ልብስ አለ። ለምሳሌ ዛሀ ሊሆን ይችላል፣ ቦፌ ሊሆን ይችላል፣ ጀዲድም ሊሆን ይችላል። ስለዚህ አንዳንድም ከውጭ ሀገር የሚመጡ እንደ ጀርሳ አይነት ልብሶችም አሉ። ግን ትክክለኛ ቲፒካል የአሸንዳ ልጅ ብለን የምንጠራት ወይም ደግሞ ብለን ልንላት የምንችለው ማለት ነው ጥሩ አለባበስ፣ አገር በቀል የሆነ አለባበስ በትክክለኛ ያልተለጠፈ የተጠለፈ ማለት ነው፣ ጥልፍ የሚባለው ማለት ነው። ጥለቱ ደግሞ አገር በቀል የሆነ ዲዛይኑ ራሱ ማለት ነው። በተለይ ያልታጩ፣ ያላገቡ፣ ያልተዳሩ ክብረ ንጽህናቸውም የጠበቁ ጋር ተያይዞ ይነሳል። ነገር ግን በተለይ በአሁን ጊዜ አሸንዳ ከባህላዊ በዓል በዘለለ መልኩ ለውበትና ለቱሪዝምም ለሌላም እድገት እየዋለ ስለሆነ በአሁን ባለው አካሄድ እድሜ ገደብ እንዳለው በሚያሳይ መልኩ አይደለም እየተካሄደ ያለው ማለት ነው።
የአሸንዳ ልጅ የምትሰራው ሽሩባ ባህላዊ ይዘቱ የጠበቀና የምትጠቀምባቸው ማስዋቢያ ሁሉም ባህላዊ መሆን አለባቸው ብለዋል። በ1961 ዓ.ም የትግራይ ባህል ማህበር ከተቋቋመ በኋላ ገና ህፃን ሆነው በ1964 ዓ.ም ወደ ማህበሩ የተቀላቀሉ ወይዘሮ ከበዱ ገብረ ኪዳን ከልጅነታቸው ጀምሮ በማህበሩ ውስጥ የአሸንዳ ሙዚቃ ሲጫወቱ ኑሯል።
ከመጀመሪያ የምትገባበትና የምትወጣበት የምትጨርስበት አለ። ያይ ስየሄደ ያይ ስየ ያይ ስየሄደ በላይ ዳየ ያይ ስየሄደ ያይ ስየ ያይ ስየሄደ በላይ ዳየ እያልን እንገባለን። ያው ስንጨርስም አለ አሸንድዬ አሸንድዬ ሆስኪስ እንደውሎ እያልን እንሄድና በመጨረሻ ጊዜ አበቃሽ ዳኒና አንበኸይዳ አዳ ሰአኗና አበቃሽ ዳኒና አንበኸይዳ አዳ ሰአኗና እያልን እንሸኛታለን ማለት ነው።
የአሸንዳ ባህል ቀደም ሲል እየደበዘዘ ወደ መጥፋትም ተቃርቦ ነበር ብለዋል ወይዘሮ ከበዱ። አሁን ግን ውበቱ እየደመቀ እየተሻሻለ መጥቷል ሲሉ ተናግሯል። የአሸንዳ ልጅ የምትለብሰው የምታጌጥበት ማስዋቢያ ሁሉም ባህላዊ ብቻ መሆን አለባቸው ሲሉም ተናግሯል።
አለባበሱም ሽሩባውም ሁሉ ጌጣጌጡ ጠፍቶ ነበረ፣ ጭራሽ መረ ጠፍቶ ነበር ለማለት ይቻላል። ይወጣል አንዳንድ ነገር ይሆናል፣ በቃ እየጠፋ ሄዶ ነበር። አሁን እንደገና በተለይ ወደ 5-4 አመቱ ሆኗል። በደንብ እየመጣ እየሞቀ ነው የሚመጣ። ከወላጆቻችን የወረስ ነው እኛም እያሳየን፣ ቅይጥ የነበረ ልብስ፣ ቅይጥ የነበረ ሽሩቦ፣ ቅይጥ የነበረ ዝም ብሎ የሀገራችን ባህል የማይገልጽ ለዛች ለአሸንዳ ባህል የማትገልጽ ሲለበስ ሲሸረብ ምናምን ነበረ። አሁን እንደዚህ አይደለም፣ የእናቶቻችን እንደዚህ ነው የመጣው። ወጉ ማዕርጉ አታጥፉ እያን አንዳንድ ትምህርት ልጆቻችንም እየተቀበሉ አሁን እያስተገበሩት ነው።
የአሸንዳ ልጅ ባህላዊ የሆኑ አለባበስና ማስዋቢያ ከመጠቀሟ በተጨማሪም የራስ መተማመን መለያዋ መሆኑን ነው ዶክተር ሐጎስ የሚናገሩት።
የራስ መተማመን አላት የአሸንዳ ልጅ፣ ኮንፊደንት ናት ማለት ነው። ምክንያቱ የአሸንዳ በዓል የሴቶች ነጻነት፣ የሴቶች ዴሞክራሲ የምናይበትና የሚሰውኩበት ጊዜም ስለሆነ ሴቶች በራሳቸው ተማምነው ክብረ ንጽህናቸውን ጠብቀው ማለት ነው። ነጻነት ሲባል እንደፈለጉ ጋጠወጥነት የሆነ አካሄድን ይሄዳሉ ለማለት ሳይሆን ከቤተሰቦቻቸው ወጣ ብለው በራሳቸው ኃላፊነት ማኔጅመንትም ይማራሉ። የገንዘብ አያያዝ ሊሆን ይችላል፣ የማህበራዊ ኑሮ፣ ለምሳሌ 2-3 ቀን ከጓደኞቻቸው የሚያካሂዱት አካሄድ ማለት ነው። ምን ምን አይነት ዘፈኖች መዝፈን እንዳለባቸው፣ ምን ምን ስራዎች መስራት እንዳለባቸው ሲግባቡና ሲረዳዱ ደግሞ ራሱ የአስተዳደር ስራ ነው።
የ2010 ዓ.ም የአሸንዳ በዓል ምክንያት በማድረግ ምርጥ የአሸንዳ ልጅ ውድድር በመቀለ ከተማ ራሄል አርት ጋላሪ ውስጥ ተካሂዶ ነበር። በዚህ አርት ጋላሪ ባለፈው ዓመትም ይህ አይነት ውድድር ተካሂዶ ነበር። የአሸንዳ ልጅ መገለጫ ካሳዩ ሴት ልጃገረዶች አንዷ ሀና ፍስሐም አሸናፊ ሆናለች።
ያው የአሸንዳ አምባሳደር ተብዬ ተመርጫለሁ በእርግጥ እና በጣም ደስተኛ ነኝ በዚህ ውጤትም። አንዱ ያው የአሸንዳ የታወቀ የሴቶች በዓል ነው እና ሴቶች ብቻ ሳይሆንም የደንግል ሴቶች በዓል ነው። መድረክ እንዲያገኙ በማድረግ ነጻነታቸውን በመስጠት የሚጫወቱት ባህላዊ ዩኔስኮ ላይ እንዲመዘገብ ሂደት ላይ ነው እና ዩኔስኮ ላይ እንዲመዘገብ በጣም ትልቅ ጥረት በማድረግ በባህል የተማሩ ምሁራኖችን በማናገር ሌሎች እውቀት እንዲኖራቸው በማድረግ ትልቅ ባህሉን ጠብቆ የሚሄድ በዓል እንዲሆን እናደርገዋለን። ያው አሁን እየመጣ ያለ አዳዲስ ጌጦች አሉ እና የድሮዎቹን በደንብ ብንጠቀም በተለይ ደግሞ ስማቸውን ብናቃቸው ጌጦቹን። በተጨማሪ ደግሞ እኔ ያሰብኩት ነገር ትግራይ ላይ የአሸንዳ አደባባይ እንዲኖራ የሆነ አደባባይ ሆኖ በአሸንዳ የሚጠራ ስሙን ሁሌ እየጠበቀ እንዲሄድ የሚያደርግ አደባባይ እንዲኖር፣
በቀጣይ በውጭ ሀገር ተወልደው ላደጉ ኢትዮጵያውያንም የአሸንዳ ባህል እንዲያውቁ ከእርሷ የሚጠበቅ እንደምትፈጽም ሀና ተናግራለች። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃም መቀለም።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ፋሲል ገበየው፣
የስርጭት መሐንዲሱ ሱሌይማን ሱሌም አብሮን ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
መልካም አሸንዳ።
Kun Radio Sagale Americati.